ናቸው።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 17 2011 ዓ.ም ምሽት የጋቢና ቪኦኤ ፕሮግራማችንን ጀመርን።
ኢትዮጵያን ከግል ስሜትና ፍላጎት ውጪ ማየት እንጀምር የሚል ጥሪ ዛሬ ቀርቧል።
መላው የኢትዮጵያ ሕዝብ እንዲገነዘብ ፈልገው፣ ጅማም የናንተ ነው፣ ነቀምትም የናንተ ነው፣ መቀሌም የናንተ ነው፣ ባህር ዳርም የናንተ ነው፣ ሁሉም ኢትዮጵያ የኛ ነው።
ጠቅላይ ሚኒስትር አብይ አህመድ የኦሮሞ ዴሞክራቲክ ፓርቲ ኦዲፒ 29ኛ የምስረታ በዓልና የፓርቲው ስራ አስፈጻሚ ኮሚቴ የስድስት ወር የስራ አፈጻጸም ግምገማ ላይ ያደረጉት ንግግር ነው። በሙሉ ዘገባ እንመለስበታለን።
አርበኞች ግንቦት ሰባት በቅርቡ ካዘጋጀው ህዝባዊ ስብሰባ ጋር በተያያዘ የአማራ ክልል መንግስት ከሷል። የክልሉ መንግስት ደግሞ አስተባብሏል። ዘገባለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። የፕሮግራሙ አዘጋጆችና አስተናጋጆቻችሁ ጽዮን ግርማና አዲሱ ባልደረባዬ ሀብታሙ ስዩም ነን። እንኳን ደህና መጣ ሀብታሙ።
እንኳን ደህና ቆየሽኝ ጽዮን። አድማጮችም እንኳን በዚህ ሁኔታ ተገናኘን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስ አጠር ላሉ ዓለም አቀፍ ዜናዎች ተመልሰናል። ራሱን ካሊፌት ብሎ የሰየመው የአይሲሱ ነውጠኛ ቡድን መሸነፍ ብቻውን ከሽብርተኛው ቡድን ጋር ለተያዘው ጦርነት ማብቂያ እንደማይሆን ዩናይትድ ስቴትስ አስጠነቀቀች። ዩናይትድ ስቴትስ ሶሪያ ውስጥ ያሏትን ወታደሮች እያስወጣች ባለችበት በአሁኑ ወቅት ነው ይህንን የዋሽንግተን መልእክት የተላለፈው። በዩናይትድ ስቴትስ የሚደገፈው ኃይል ባለፈው ቅዳሜ በመቶዎች በሚቆጠሩ ተዋጊዎች ላይ ጥቃት አካሂዶ የሰሜን ምስራቋን የሶሪያ ከተማ ባህጉዝን ነጻ በማውጣት በአይሲሱ ካሊፌት ላይ ከፍ ያለ ድል እንደተቀዳጀ ይፋ ማድረጉ ይታወሳል።
የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋዛ ሰርጥ ላይ በደረሰው የሮኬት ጥቃት ምክንያት የዩናይትድ ስቴትስ ጉብኝታቸውን አቋርጠው ትላንት ወደ አገራቸው ተመልሰዋል። ድንገተኛ ቢሆንም ግን ናታንያሁ ወደ አገራቸው ከመመለሳቸው አስቀድሞ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ቤተ መንግስት ተገናኝተው መወያየታቸውም ታውቋል። ሁለቱ መሪዎች በዚህ ወቅት እስራኤል በጎላን ኮረብታ ላይ ሉዓላዊ ባለቤትነት አላት የሚል እውቅና የሚሰጥ የስምምነት ሰነድ ተፈራርመዋል። ጠቅላይ ሚኒስትር ኔተንያሁ ምንም እንኳን እስራኤል ከጋዛ በተተኮሱ ሮኬቶች ጥቃት ስለደረሰባት ጉብኝታቸውን አቋርጠው ወደ ሀገራቸው ቢመለሱም ብዙዎች የዋይት ሀውሱን ግንኙነት የተመለከቱ ከሁለት ሳምንት በኋላ በሚካሄደው ምርጫ ለአምስተኛ ጊዜ መመረጥ ለሚፈልጉ የቅርብ ወዳጃቸው የፖለቲካ እውቅና የሰጡበት መድረክ አድርገው ነው።
በተያያዘ ዜና የእስራኤል ጦር አውሮፕላኖች ጋዛ ሰርጥ ላይ ዛሬ ጠዋት የአየር ጥቃት አካሂደዋል። ከፍልስጤማውያን ግዛትም ተከታታይ የሮኬት ጥቃት እየተካሄደ መሆኑን የእስራኤል ጦር አስታውቋል። ሰኞ ማታ እስራኤል ያካሄደችው የሮኬት ጥቃት የነውጠኛው የሐማስን መሪ ቢሮ ጨምሮ በርካታ የጋዛ ሰርጥ ኢላማዎች እንደመታም ታውቋል። በሕይወት ላይ የደረሰ ጉዳት ስለመኖሩ ግን የታወቀ ነገር የለም።
የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ዳይሬክተር ዴቪድ ዲቤስሌ ዛሬ ወደ ሞዛምቢክ ማምራታቸው ተሰማ። የዳይሬክተሩ ጉዞ በቅርቡ ሳይክሎን ወይም ከባድ አውሎ ነፋስ በደቡባዊ ምስራቅ የአፍሪካ ክልል በሞዛምቢክ፣ ዚምባብዌና ማላዊ ውስጥ የደረሰው ውድመትና አደጋን ለመመልከት መሆኑ ታውቋል። ቀደም ሲል አንድ የተባበሩት መንግስታት የረድኤት ኃላፊ ሞዛምቢክ ውስጥ ሳይክሎን አይዳ ለተጎዱ ሰለባዎች መርጃ የ282 ሚሊዮን ድጋፍ መጠየቃቸው ታውቋል። ሳይክሎን አይዳ በሞዛምቢክ እንዲሁም በጎረቤት ማላዊና ዚምባብዌ ውስጥ እስካሁን ባገኘው አሃዝ መሰረት የ750 ሰዎች ህይወት አጥፍቷል። በብዙ መቶ ሺዎች የሚቆጠሩትን ቤት አልባ አድርጓል። በተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊ የአስቸኳይ እርዳታ አስተባባሪ ማርክ ሎኮክ እንዳስታወቁት ሰላማዊና ለማላዊና ለዚምባብዌ ለተጠየቀው እርዳታ በቀጣዮቹ ጥቂት ቀናት ውስጥ ይደርሳል ተብሏል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም
አብረን ከአድማስ ስንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አሁን ወደ ቀዳሚው ዝግጅታችን እናልፋለን።
የኦሮሞ ዲሞክራቲክ ፓርቲ ኦዲፒ 29ኛ የምስረታ በዓልና የፓርቲው ስራ አስፈጻሚ ኮሚቴ የስድስት ወር የስራ አፈጻጸም ግምገማ ተካሂዷል። በበዓሉ ላይ የፓርቲው ሊቀመንበር ጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል። ጽዮን ግርማ ዘገባውን ይዛለች።
በጠቅላይ ሚኒስትር ጽፈት ቤት በተካሄደው የኦዲፒ ምስረታ በዓል ላይ ዶክተር አብይ አህመድ ባስተላለፉት መልእክት ፓርቲያቸው ኢትዮጵያውያን ሁሉ የሚኮሩባት የሚሰሩባት እንጂ የማይሸማቀቁባት ኢትዮጵያን ለመፍጠር በቁርጠኝነት እንደሚሰራ ገልጸዋል።
ኢትዮጵያን እንዳልተተከለች ድንኳን ብናስብ የድንኳኑን የተለያየ ጫፍ አንደኛውን ጫፍ ኦሮሞ ይዞታል፣ አንደኛውን ጫፍ አማራ ይዞታል፣ አንደኛውን ጫፍ ትግራይ፣ አንደኛውን አፋር፣ አንደኛውን ሶማሌ፣ አንደኛውን ሲዳማ፣ አንደኛውን ጉራጌ፣ አንደኛውን ስልጤ። ከውጭ ሆነን ልክ እንደ ምሰሶ ይዘን ያቆምነው ድንኳን አድርገን ብናስብ ከዚህ ድንኳን ውስጥ እንደ ምሰሶ ከቆሙ ህዝቦች አንደኛው የራሱን ጫፍ ቢለቅ በዚያ ሽንቁር ንፋስ ይገባል፣ ቀዳዳ ይገባል፣ ለጊዜው ውስጥ ያለውን አየር ይቀይራል። ቀስ እያለ ግን በዛ በሚገፋ ንፋስ ድንኳኑ ይፈርሳል። የትኛውም ብሔር ቢሆን ቁጥሩ ያነሰም የበዛም ማንኛውም ኢትዮጵያዊ የሚኮራባት የሚሰራባት የማይሸማቀቅባት ኢትዮጵያን ለመፍጠር ኦዲፒ ዛሬም እንደ ትናንቱ በአንክሮ እንደሚሰራ ለዚህም ቁርጠኛ አቋም እንዳለው በዚሁ አጋጣሚ መግለጽ እፈልጋለሁ።
አዲስ አበባን በተመለከተ የሚነሱ ጉዳዮችን ጠቅሰው የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ የሁላችንም ነች፣ ለኛ ብቻ ሳይሆን ለመላው አፍሪካም ትበቃለች፣ ከኛ የሚጠበቀው ተባብሮ መስራት ብቻ ነው ብለዋል።
በተደጋጋሚ አዲስ አበባን በሚመለከት የሚነሱ ጉዳዮች አሉ። መላው የኢትዮጵያ ሕዝብ እንዲገነዘብ ፈልገው ጅማም የናንተ ነው፣ ነቀምትም የናንተ ነው፣ መቀሌም የናንተ ነው፣ ባህር ዳርም የናንተ ነው። ሁሉም ኢትዮጵያ የኛ ነው። ለኛ ብቻ ሳይሆን ለአፍሪካዎችም ይበቃል። ከኛ የሚጠበቀው መገፋፋትና መጠላላት ሳይሆን መሰባሰብና መተጋገዝ፣ በጋራ መስራት ነው። ከሁሉ በላይ እኩልነት ነው። ማንም የበታች ማንም የበላይ የሆነበት ኢትዮጵያን ከእንግዲህ በኋላ ማየት ለማንም አይጠቅምም። ያን ከመከርንም ጥፋቱ ለሁላችን ይሆናል። የኦዲፒ ዓላማ ኢትዮጵያውያን ሁሉ እኩል ድምጽ እኩል ሐሳብ ኖሯቸው በሀገራቸው ኮርተው እንዲኖሩ ማስቻል ስለሆነ ለዚህ ዓላማ በጥብቅ ከመሰል አቋም ካላቸው ድርጅቶች እንዲሁም ከህድ ድርጅቶች ጋር በጋራ በመስራት ኢትዮጵያን የማሸጋገሩን ስራ ከምንጊዜውም በላይ ለመስራት ድርጅታችን ቁርጠኛ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ።
ለፓርቲያቸው አባላት ባስተላለፉት መልእክት አዳዲስ ድምጾች ሲሰሙ ሐሳብን በነጻነት ማንሸራሸር የታገልነት በመሆኑ ልትኮሩ ይገባል ብለዋቸዋል። ጠቅላይ ሚኒስትሩ ለፓርቲያቸው አባላት
መታፈን ምን እንደሆነ በደንብ ስለምታውቁ ማንኛውም ሐሳብ በነጻነት የሚንሸራሸርባት ኢትዮጵያን መፍጠር የትግላችን ውጤት እንጂ የሚያሳፍር ነገር ባለመሆኑ አዳዲስ ሐሳብ ወጣ ያለም እንኳ ቢሆን ስንሰማ የትግላችን ውጤት እንደሆነ እያሰብን ልንኮራ ይገባናል። መኖርም አለበት የተለየ ሐሳብ። ሁለተኛ፣ በኦሮሞም በአማራም በትግራይም በሶማሌም ያለ ዋልታረገጥ ሐሳብ፣ አክራሪነት የተሞላበት ሐሳብ ለኢትዮጵያ አይበጅም። ኦሮሞም አማራም ሶማሌውም ትግራይውም በጋራ በኩራት የሚኖሩባት ኢትዮጵያ እንጂ የኔ ወገን ብቻ ብሎ የሚጨው የትኛውም ኃይል ለኢትዮጵያ ዛሬም ባይሆን ነገ ጥፋት መሆኑን ማወቅ አለብን። ሁሉም ስፍራ በጋራ በእኩልነት የምንኖርበት ሲሆን ይህን የሚያደናቀፈውን ኃይል ደግሞ ልክ እንደ ትናንቱ በሕግ አግባብ በመረረ ሁኔታ ታግለን ማስተካከል ከሁላችን የሚጠበቅ መሆኑን አደራ ማለት እፈልጋለሁ።
ለኢትዮጵያ ህዝብ መልእክት ነው በሚል ባስተላለፉትም መልእክትን የሚሰብኩ አስተያየቶችን ወደ ጎን በመተው በጋራ መቆም አለብን ሲሉም ተናግረዋል። ለኦዲፒ አባላት ነው ያሉትን መልእክት ሲያስተላልፉ ደግሞ ኦዲፒ በማንኛውም ሁኔታ ድምጾች መታፈን የለባቸውም የሚለውን አላማ ይዞ መነሳቱን መዘንጋት እንደሌለባቸው አስገንዝበዋል። ማንኛውም ሐሳብ የሚንሸራሸርበት ኢትዮጵያን የመፍጠር ትግላቸው ውጤት መሆኑንም እንዲገነዘቡ ጥሪ አስተላልፈዋል። አሁን ካለበት የለውጥ ሂደት ጋር በተያያዘ የተለያዩ አስደንጋጭ ሐሳቦችን ብትሰሙ እነዚህ ከመደናገጥ ይልቅ የተሻለውን ሐሳብ በመውሰድ ሌላውን ወደ ጎን መጣል አለባችሁ ሲሉ ምክረ ሐሳብ ሰንዝረዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች ሰሞኑን በጣም ጠንከር አድርገን ማስተዋወቅ ስናደርግ ነበር፣ ስናስተዋወቃችሁ ነበር። በቅርቡ በአዲስ ፕሮግራም እንመጣለን የሚል ማስተዋወቂያ ስንናገር ነበር። ያ አዲስ ፕሮግራም ከአዲስ ሰዎች ጋር ይዘነው የምንመጣው ፕሮግራም ነው። ይሄ ፕሮግራማችን አሁንም እየተዘጋጀ ነው፣ በቅርቡ ይዘን እንመጣለን። ዛሬ ግን ይህንን አዲስ ፕሮግራሞች ይዘን ከምንመጣቸው ሰዎች አንዱ የሆነው አዲሱ ባልደረባዬ አዲሱ ዘጋቢያችን አዲሱ የጋቢና አባል እዚህ ስቱዲዮ ይገኛል። ሀብታሙ ስዩም እንኳን ደህና መጣ።
እንኳን ደህና ቆይችኝ በድጋሚ ሲሆን፣ አድማጮችም በዚህ ሁኔታ ስለተገናኘ እናመሰግናለን። መልካም ጊዜ አብረን እንደምናሳልፍ አስባለሁ።
እኛም በጣም ደስ ብሎናል። ሀብታሙ እንግዲህ አጠር አድርገህ እስቲ ለአድማጮቻችን ስናስተዋውቅ ኢትዮጵያ ውስጥ በተለያየ የህትመት ሚዲያ ላይ እንደዚሁም ሬዲዮ፣ የቴሌቪዥን ፕሮግራሞችም ላይ ስትሰራ ነበረ። በቅርቡ ደግሞ ሌሎች ፕሮግራሞች ላይ ስትሰራ ነበርና እስቲ አጠር አድርገህ አድማጮቻችን ከቪኦኤ ጋቢናን ከመቀላቀልህ በፊት ማነህ ለሚሉት
የተለያዩ የመገናኛ ብዙሃን ላይ ሰርቻለሁ። በቅርብ ጊዜ ከሰራሁባቸው ቦታዎች መካከል ምናልባት ከአድማጮች ጋር የምተዋወቀው በጀርመን ድምፅ ራዲዮና በቢቢሲ አማርኛ ላይ ነው። ከዛ በፊት በህትመት ላይም በቴሌቪዥን ላይም ብቅ ብዬ አውቃለሁ። ከዚህ በኋላ ደግሞ የቪኦኤ ቤተሰቡኝ ይቀጥላለሁ ማለት ነው። ጥሩ ጊዜ እንደምናሳልፍ ይሰማኛል፣ እመኛለሁ።
አዎ እኔም ጥሩ ጊዜ ይኖረናል የሚል ከፍተኛ እምነት አለኝ። አድማጮቻችንም በጣም ጥሩ የሆነ ፕሮግራም እንደሚያገኙ ካንተ ተስፋ እናደርጋለን። እንኳን ደህና መጣ። እስቲ ለዛሬ እንደው እንኳን ደህና መጣ ለሚለው ቀጣዩን ፕሮግራም አስተዋውቅልን።
አመሰግናለሁ። ቀጣዩ እንግዲህ በኢትዮጵያና ኤርትራ መካከል የተከሰተው ጦርነት ፖለቲካዊ ቀውሱን ያስከተለ ማህበራዊ ጠባሳም የፈጠረ የቅርብ ጊዜ ትዝታ እንደሆነ ይታወቃል። በዘር በሃይማኖት አንድ የነበረ ሕዝብ በማይታይ አጥር ተከልሎ በናፍቆት ሰቀቀን ሁለት አስርት ዓመታትን ተሻግሯል። የሁለቱ አገራት ግንኙነት ዳግም ሲታደስ ከብዙሃኑ ፊት ላይ የሚወርደው እንባ፣ የሚሰማው ሲቃ ከቃላት በላይ የሚናገረው ቁም ነገር ነበረ። እንግዲህ አቶ ደመቀ በለው የተባሉ በደቡብ ወሎ ዞን የኮምቦልቻ ከተማ ኗሪ ናቸው። ሰሞኑን ታሪካዊ ሥራ ከውነዋል። ለ20 ዓመታት ተከራይተውበት የነበረውን የኤርትራውያን መኖሪያ ቤት ጠብቀው ለሕጋዊ ባለንብረቱ በማስረከባቸው ዳግም የሕዝቦች ግንኙነት በፍቅር ታድሰዋል፣ በታማኝነት ተሟሽተዋል ይለናል የወሎ ዘጋቢያችን መስፍን አራጌ። ተከታዩን ዘገባ ያሰማናል።
ወይዘሮ ግዳይ ኃይሌ ከ20 ዓመታት በፊት የትውልድ አገራቸውን የስጋ ዘመዶቻቸውን ለመጠየቅ ወደ ኤርትራ ያቅናሉ። ሰላም ይመልሶት ብሎ ለሸኛቸው ጎረቤት ግን ዜናቸው የውሃ ሽታ ሆነ።
እኔ ዝም ብለን ወደ አገራችን አይተን መመለስ ነበር። ይሄን እንመለሳለን ስንል እንደገና መንገድ ተዘጋ።
በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት የወጣው እንዳይመለስ እንቅፋት ፈጠረ። ጦርነት ታወጀ፣ የብዙሃን ደም ፈሰሰ። ወይዘሮ ግዳይ ባለቤታቸውና ልጆቻቸውም ከ9 ዓመት በላይ የቆዩባትን ኮምቦልቻን እንደናፈቁ ደክመው ያቆሙትን ጎጆቸውን ጥለው ለመኖር ተገደዱ። ግና አቶ ደመቀ በለው የተባሉ ቅን ኢትዮጵያዊ ደማቅ ታሪክ ጽፈው ለዛሬ ያቆዩ። በ1980 ዓ.ም ከወይዘሮ ግዳይ ባለቤት ከአቶ አስገዶም ገብሩ ተከራይቶ የኖሩበትን መኖሪያ ቤት በታማኝነት ጠብቀው በታማኝነት ለህጋዊ የቤቱ ባለቤት አስረክበዋል።
መጀመሪያ እሳቸው ናቸው ከረዩም ባልዩ በ1980 ዓ.ም እሳቸው ክረ ስከፍል ስከፍል እርሱ አስመራ ድርሽ መጣለሁ ሲል ያገሩ ሁሉና ሆኖ መንገድ ተዘጋ። አላስረከቡኝም ምንም ማለት እኔ በህምነት ተጠብቆ ይሄ ኤርትራም ኢትዮጵያም ይደበለቃሉ ተባለ ተደበለቀ ይተዋለድ ይሄን እና እምነት ጥሩ ነው ነው
እሳቸው ያደረጉልን ወለታ መጨረሻ የለውም እኔ ሰው ይመጣል አለ የለን ሲሉት ሞተ አለ ወይ ሲሉት መነሩን መሞቱም ሳያቆት ጠብቀቀይ በጣም የሳቸው ምስጋና መጨረሻ የለም። እንደኔ ደግሞ እንደዚህ ለክብረትና ማዕረግ ደግሞ እንደኔ ደግሞ ፍጠርላቸው።
እምነትም ታማኝነትም ጎድሎ ስጋዊ ተድላ በሚቀነቀንበት ሰዎች ለቁሳይ ጥቅም በሚሽቀዳደሙበት በዚያ ጊዜ አቶ ደመቀ ብዙ ፈተናዎችን ማለፍ ነበረባቸው።
ኮምብርሻ የኤርትራ ቤት በዝግ ሲሸጥ እኔን ጠየቁኝ። ሲጠይቁኝ እኔ ተከራይ ነኝ እንጂ እንትና አይደለሁም አልኩኝ። ለኮም በኋላ ያለባቸው ተከራይ እንጂ ኦሊተራ አይደለሁም ማለት ሲኖር ደግሞ የቀበሌ ነው ቀበሌ ሁለት ጋል እንዴ ፋይል አለ ፋይል ቁጥር አለ ግዴ ኃይሌ ነው የሚለው ባለቤት አለው ግብር ይከፈልበት እጄ አለበት ማለት ተዛ ጀምሪ እየጠብኩ ስኖር ሰው ሙተዋል ነፍሳቸው ማለት የወሳቸው ሞት በከተማውም ሆነ በመሆኑ ብዙ ወራ ነው የኤርትራ ቤት እንዴት ተለቃላች እኛ ነገ ምን ሞሶች የኤርትራ ቤት የባለቤቱ ነው አልኩኝ። ለባለቤቱ አልማስረከብ ምንም ችግር የለም ቤቱ ይሄው ወረቀቱን ሁላ ቀርጻ በስማቸው ግብር እየተከፈለ ታሁን ጠብቄ ያለው አሁንም የጤና ቤት ይሁንላችሁ አስረክቤያለሁ።
ያቶ ደመቀን ምግባር ከተራራ በላይ የሚያገስፈው እሳቸው ሀብት ንብረት የተረፋቸው ጧሪ ደጋፊ የሞላቸው አለመሆናቸው ነው። በጡረታ ከሚያገኙት 500 ብር ውጭ የሚተማመኑበት የገቢ ምንጭ የላቸው።
ምን ቤት ይልኝ አሁን 500 ብር ጡረታ ይብክራ አሁን ልከፍለው ነው ልበለው ይሄው ከተማ አስተዳደሩ እንኳን አይገድፈኝ ቤት ይዝጋረብ ያበጀውም ይሰራል።
ታማኝነት ለአቶ ደመቀ የመጀመሪያቸው አይደለም። ከ1957 ጀምሮ አሰብ ኖረዋል። እዚያ የጉልበት ስራ በመስራት ራሳቸውን ለመቻል ባደረጉት ጥረት የመንጃ ፈቃድ አውጥተው ትዳር መስርተው ጎጆ ቀለሰው ነበር። አሰብ ከሚገኘው መኖሪያ ቤታቸው የነበራቸውን የቤት ቁሳቁስ በመንግስት የጭነት መኪና ጭነው ይመጣሉ።
የመኪና በ1983 ዓመተ ምህረት ይጀመጣው ይጀመጥቼ ተረከቡ ይብላቸው አንረከብም የዛ ጊዜ ደሴ ይጀሩ ደሴም ቢያለ
83 ላይ የደርግ መንግስት ሲወድቅ ቃቸውን ጭኖ የመጡበትን መኪና የአሰብ መዘጋጃ ቤት መኪና ነበር እና እዚህ ለመዘጋጃ ቤቱ አስረክበው እሳቸው በደሞዝ እያገለገሉ ነው ያሉት። የሚገርመው ግን በጣም በዚያን ሰዓት የግርግር ወቅት ስለነበረ ብዙ ንብረቶች ተዘርፈዋል። የመንግስት ንብረቶች ምናምን ማለት ነው። ሰውየው ምንም ይሄ ነገር የሚገርማቸው ሰው አይደሉ፣ ልምዳቸው ነው ማለት ነው።
አሰብ ውስጥ የገነቡት መኖሪያ ቤት በአሁን ሰዓት ምን ደረጃ ላይ እንዳለ ግን አያውቁም። የኮምቦልቻ ወጣቶች ማህበር ሰብሳቢው መሐመድ አሊ አቶ ደመቀን ህያው የኢትዮጵያዊነት መገለጫ ይላቸዋል። ለትውልዱም የግብረ ገብነት ማሳያ እንደሆኑ በማከል
ይሄ ትልቅ እሴት ነው። ከዚህም አልፎ ደግሞ ለሁለቱ ሀገሮች ደግሞ ፖለቲካዊ ፋይዳውም እንደዛው የሚቀጥለው ትውልድ ከቁስ ነገር እምነት ቃል እንደሚበልጥ በጣም የተረዳንበት ስለሆነ በጣም ነው የሚያስደስተው።
ስሜ ፈዋር ደመቀ ይባላል። የአቶ ደመቀ የልጅ ልጅ ነው። ያስረከብንባቸው ቦታ ላይ ነው ተወልጄ ያደግኩት። አባቴ ያደረገው ነገር ለእኔ በጣም ትልቅ ደስ የሚል ነገር ነው። ቅንነት ነው። ለሰው ታማኝነት ዋናው ነገር ስለሆነ ለሰዎች ታማኝ መሆን አስተምሮኛል።
በአቶ ደመቀ ውሳኔ ውስጥ የእናንተ ተሳትፎ ነበረ ማለት እንችላለን?
ቤታቸውን በሰዓት እንዲረከቡ እኛም ጫና አለ። አባቴ መጀመሪያ ይህን ያስበው ነገር ምንም አይነት ተጽዕኖ እንዳይፈጠርባቸው ቤታቸውን ጠብቆ ይዟል። አሁንም ላይ ሲመጡ በአግባቡ ለማስረከብ ችሏል ማለት ነው።
ቤት እስኪያገኙ ድረስ አሁን የት ነው ያሉት?
አሁን ያለው እዛው ቤቱ ላይ ነው። በቃ
ወሎ ኮምቦልቻ አካባቢ ተወልዶ ያደገው የአቶ አስገዶም ገብሩና የወይዘሮ ግዳይ ኃይሌ ሶስተኛ በመኖሪያ ቤቱ ርክክብ ተገኝቶ ነበር። አሰብ ውስጥ በመንግስት ሰራተኝነት የሚያገለግለው አቶ ብርሃን ያስገዶም ተወልዶ ካደገበት ፍቅር አግኝቶ ፍቅር ሰጥቶ ከቆየበት አካባቢ በድንገት በተፈጠረ ችግር 2 10 ዓመታትን መራቁ ስሜት የሚጎዳ ጠባሳ ፈጥሮበታል። ከዓመታት የጥላቻ ቅስቀሳ ደም አፋሳሽ ጦርነት በኋላ የኢትዮጵያና የኤርትሪያ ህዝቦች ዳግም መገናኘት ጀምረዋል። አቶ ደመቀና የወይዘሮ ግዳይ ቤተሰቦች በፍቅር ዳግም እንደተጣመሩት ሁሉ ፍቅር አጥፍቶ ህብረት የናደው ያ የጥላቻ ግንብ ዳግም እንዳይፈጠር ለውጡን መደገፍ ይገባል። እንደ አቶ ብርሃን ያስገደውም
ይህን ለውጥ ህዝቡ ከእጁ እንዳያመልጥ፣ ወዳለፈው ነገር እንዳይመለስ በጣም መሰራት አለበት።
ወይዘሮ ግዳይና አቶ ደመቀም ይህን ይላሉ።
አምላክ ሁሉ በእጅ ነው እና አፍ ሰጥተን እናገራለን መላስ ሰጥተን እንጂ የሱ ስራ ብዙ ነው። ይኸው እንዲህ ያለ ሰላም መጥተው እንዲህ ያለ ፍቅር መጥተው ለዚህም አበቃን። በጣም አምላክ ምስጋና ይገባዋል።
በተጽዕኖ ነበር። ይኸው ተጽዕኖ ፈረሰ። የጀርመን ግንብ እንኳ ፈርሶ የለም።
መልካም አባት መልካም አሻራውን ሲያትም፣ መልካም ልጅ ደግሞ አሻራውን የማስቀጠል ግዴታ እንዳለበት ወጣት መሐመድ ያስረዳል። ጧፍ ሆነው ያበሩትን ቀናነት ነፋስ ሆነን ማጥፋት አይገባንም፣ የሚተርፈን ጨለማ ነውና። እናም አቶ ደመቀን ማመስገን ብቻ ሳይሆን መደገፍ የሚያስፈልግበት ወሳኝ ቀን ላይ መሆናቸውን ይገልጻል።
አሁን ከዚህ ከቢ ከወጡ ጦራታቸው ራሱ 500 ብር ብቻ ነው እና በኪራይ ሊከፍሉት ነው ለቀለብ ሊሆናቸው ነው ምን ሊሆናቸው ነው እና ከተማ አስተዳደሩ ቦታ ምናምን ያመቻችላቸው እኛ ደግሞ ወጣት ማህበሩ ከማህበረሰቡ ጋር ሆኖ ግን ቤት እንሰራላቸዋለን ይህን ሰውዬ ማለት ነው። ይህን ሴት ማድነቅ ብቻ ሳይሆን ወደ ተግባር ደግሞ ይህን ያስረከቡን ነገር ይዘን እኛ በጎ ነገር መስራት ደግሞ ለራሳችን የሆነ ሴት ጥለን እናልፋለን ብለን እናስባለን።
በኮምቦልቻ ከተማ ቀበሌ 01 ሊቀመንበር የሆኑት አቶ ደሳለኝ እጅጉም በዚህ ሀሳብ ይስማማሉ።
የመጀመሪያው ነገር ቤትና ቦታ ያስፈልጋቸዋል። ይህን ደግሞ ከተማ አስተዳደሩና ቀበሌ አስተዳደሩ ተነጋግሮ ዝቅተኛውን የከተማውን ስታንዳርድ ሊችል የሚችል ቦታ ማዘጋጀት ይጠበቅበታል። ምክንያቱም ሌሎች አካባቢዎች ያሉ ኤርትራውያን ቤቶች በግለሰቦች ጭምር ማዞር የሚቻልበት እድሉ ነበረ፣ ሁኔታው ነበረ፣ ወቅቱ እንደዛ ይፈቅድ ነበር። መሸጥ መለወጥ የሚቻል ግን ለቃሌ እኖራለሁ ብለው አደራ አልበላም ብለው የቆዩ አባት ናቸው። እሳቸውን መጦር መንከባከብ ደግሞ የመጀመሪያው የከተማ አስተዳደሩና የቀበሌ አስተዳደሩ ስራ ነው።
ለተደረገላቸው መስተንግዶ፣ ለተሰጣቸው ፍቅር ምስጋናውን የገለጸው አቶ ብርሃኔ ይህን ታሪክ አገሩ ላይ መድገም እንደሚፈልግ ገልጿል።
ወይ ምንገርለት ጥሩ ያደረገልህን ነገር ወይ ደግሞ አድርግለት ነው። ብንችል ስልጣን ካለን ማድረግ እንሞክራለን፣ አልቻልንም ደግሞ እነግራለን። በዛም ጥሩ አይነት እንትን ነው እያየ ነው። በተደፋፍረን የመጠጣ ነው በየሄድንበት ይህንን ለውጥ እኔ ራሴ እዛ ውስጥ ለውጥ ውስጥ ሁኜ መንቀሳቀስም አልጥለውም።
መንፈሳዊ ደስታ በስጋዊ ምቾት አይለወጥም የሚሉት አቶ ደመቀ እምነት የሁሉ ነገር መሰረት እንደሆነ ይመክራሉ።
እምነት ይኑር፣ እንጣላ፣ እንፋቀር፣ አንዱን አንዱ ይጠብቀው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። ተከታዩ ዘገባችን ወደ ጠቅላይ ሚኒስትር አብይ አህመድ ይወስደናል። ጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትርነት የስልጣን ወንበራቸውን ከያዙ አንድ ዓመት ሊሞላቸው ነው። በዚህ ጊዜ ውስጥ ምን አከናወኑ? ምን ፈጸሙ? ምንስ በጎ ነገር አሳዩ? ይለናል ዘጋቢያችን እስክንድር ፍሬው። የተለያዩ ሰዎች አስተያየትን አካቶ
ከመጋቢት እስከ መጋቢት በአራት ኪሎ ቤተ መንግስት ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ከፈጸሙ እነሆ አንድ ዓመት ሊሞላቸው ነው። ተስፋ በጠፋበት፣ ፍጥጫ በነገሰበት፣ ግራ መጋባት ቦታውን በያዘበት በዚያ ወቅት የመጡት መሪ የተሰጣቸው ኃላፊነት ክብደት ግልጽ ነበር። መጋቢት 24 ያደረጉት የባለ ሲመት ንግግር ግን የተበላሸውን እንደሚያስተካክሉ፣ የተጣመመውን እንደሚያቃኑ፣ የተበተነውን እንደሚሰበስቡ እምነት እንዲጣልባቸው አደረገ። ስለ ኢትዮጵያዊነትና የቀጠለ ጥንካሬው በተደጋጋሚ ያነሱበት ንግግር ያገኘው ተቀባይነትም ግልጽ ነበር።
አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህርና የንግግር አጻጻፍ ባለሙያ ዶክተር ጌታቸው ድንቁ ከአንድ ዓመት በፊት ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የጠቅላይ ሚኒስትሩን የመጀመሪያ ንግግር ገምግመው ነበር። ዛሬ ከአንድ ዓመት በኋላ በድጋሚ አነጋግሬያቸዋለሁ። ከመጋቢት 24 ቀን ጀምሮ የተደረጉት የጠቅላይ ሚኒስትሩ ንግግሮች ወጥነት እንዳላቸው፣ በተግባርም መዛነፍ እንደማይታይ ነው የሚያምኑት።
ምንድን ነው ሰዎች የዛን ጊዜ በጉልህ አንስተው ሲያበቁ ኢትዮጵያና ኢትዮጵያዊነትን በኋላ እየደከመ መጣ የሚል ነገር አለ። ግን እኔ ብዙ አልስማማም። ቶሎ ብሎ ወደ አንድ አመለካከት ለመሄድ የመፈለግ ነገር፣ ቶሎ የማድነቅ ቶሎ የመተቸት ፍላጎት ካልሆነ በስተቀር አንዳንድ ሰዎች የሚያሳዩት፣ ለምሳሌ ማህበራዊ ሚዲያውን አስመልክቶ በወጣ ጽሁፍ መግለጫ፣ በጣም አጭር መግለጫ ነች። በዛች ውስጥ እንኳን 18 ጊዜ ያህል ኢትዮጵያ፣ ኢትዮጵያውያን የሚል ነገሮች ተጠቅሰዋል። እና ይሄን ነገር አልተውትም አልጣሉትም ባይ ነኝ እኔ። በመሀል የነበሯቸውንም ንግግሮች በምናይበት ጊዜ ማዕቀፍ የሆነውን አስተሳሰባቸውን የሚያፈርስ ነገር አላየሁበትም። እና የአገሩን ሕዝብ የትኛውም ክልል ያለ በየትኛውም ብሔር ብሔረሰብ ያለ በየትኛውም የማህበራዊ ቡድን የተጠራ ህብረተሰብ ሁሉ አገሩ እንደሆነች፣ አገሩ እንደሚያገባው፣ የለውጡ አካል መሆን እንዳለበት፣ ሁሉንም አንድ ላይ የሚያመጣ አይነት ነገር ነው በብዛትም አየው።
እዛው ንግግር ላይ እንቆይና ማህበራዊ ሚዲያን አስመልክተው በጽሁፍ ባወጡት ንግግር ላይ ዶክተር ጌታቸው እርሶም እንዳሉት መጨረሻ ላይ እንደውም ምን ይላል? ኢትዮጵያ ሁላችንንም በእኩልነት ማገልገል አለባት። ይህ አቋማችን ነበር፣ አሁንም በጽኑ እናምንበታለን ብለው ነው ያጠቃለሉት።
እኔ በጣም ጥሩ አገላለጽ ነው ባይ ነኝ። አቋማችን ነበር፣ በጽኑ እናምንበታለን። ይሄ እንዲሁ በቀላሉ የሚሸረሸር አይደለም። ታዲያ እኮ ያመጡትም ለውጥ ተብሎ የሚታሰበው ትልቁ ይሄ ነው። ሌሎቹ በዚህ ማዕቀፍ ውስጥ ሆነው የሚሆኑ ናቸው። በጣም የሰውንም ልብ የገዛው እኮ ይሄ ነው። በፊት ፓርቲያቸውም እንደሚያምነው የኢህአዴግ መንግስት እንደሚያምነው ለክልል እና ለብሔር አስተሳሰብ የተሰጠው እና ለሀገራዊነት የተሰጠው ትኩረት በሚዛን በሚታይበት ጊዜ የበለጠ የነበረው የክልል የብሔር ማንነት ሌሎች ማንነቶች ላይ የተሰጠው ትኩረት ነው የሚል ነው። ስለዚህ ያንን የለወጠ አካሄድ ነው የሄዱት። ቋሜ ነበር አሁንም አልተለወጠም ማለታቸው ተገቢ ነው። እኔም ከዛ ጋር ነው መስማማው። ስናገር የነበርኩትም ነገር እሱ ነው። አንድ እሱ ነው። ሁለተኛ ከሚዲያው ጋር በተያያዘ ለምሳሌ እሳቸው ወደ ስልጣን የመጡበትን ጊዜ ልውሰድና ብዙ ሰው ይመስለኛል ግር የተሰኘበት ስለ ሀገር ተስፋ መቁረጥ ስለ መንግስት እምነት ማጣት የነበረበት ሚዲያውንም አለማመን በተለይም ደግሞ በመንግስት ሚዲያ የሚነገሩ ነገሮችንም አለማመን አለመቀበል ነገሮች ነበሩ እና ተአማኒነቱን እያጣ የነበረበት ጊዜ ነው ሚዲያውን። ያ ምንድን ነው በመንግስት ጠበቅ ያለ እጅ እየተያዘ መምጣቱና አንድ አይነት ድምጸትን ብቻ የሚያስተናግድ የነበረ መሆኑ ነው። እሳቸው አንዱ ተስፋ የሰጡት ነገር የታሰሩት ጋዜጠኞችም ፖለቲከኞችም እንደሚለቀቁ ሚዲያው ክፍት እንደሚሆን ነፃ እንደሚሆንና ከነ ችግሮቹም እንኳን ቢሆን ለዲሞክራሲ አስተዋጽኦ በሚያደርግበት ሁኔታ ነፃነቱ እንደሚሰጠው እንጂ ትንሽ ኮሽ ባደረገ ቁጥር መንግስት ጣልቃ እየገባ የሚያሳቀቅና የሚያስደነግጥን ነገር እንደማያደርግ ቃል ገብተው ነበር። ይሄንን አላየንም። ለምሳሌ ሶሻል ሚዲያው ጋር እየደረሰ ያለው ነገር መንግስትን ብቻ ሳይሆን ህብረተሰብም ያሳሰበን ደረጃ ደርሷል። ደግሞ በእኛ ሀገር ብቻ አይደለም፣ በሌሎችም ሀገራት ይሄ ከባድ አሳሳቢ ክስተት እንደሆነ ትናንትና እንኳን የኒውዚላንድ ጠቅላይ ሚኒስትር ወጥተው በሀገራቸው የሙስሊሞች ላይ የደረሰውን ግድያዎች ባወገዙበት ጊዜ የማህበራዊ ሚዲያውን ነው እንደ አንድ እንዲህ ያለ መጥፎ ሀሳቦች መጠንሰሻና መራመጃ መድረክ እንደሆነ አድርገው አውግዘው ማህበራዊ ሚዲያውን የሚያስተዳድሩም በማህበራዊ ሚዲያ ላይም ሀሳባቸውን የሚያስተላልፉም ሰዎች የተለየ ጥንቃቄና ኃላፊነት እንደሚያስፈልጋቸው ትኩረት እንደሚሻው ተናግረዋል። በግብጽም ይሄ በውይይት ላይ ያለ ጉዳይ እንደሆነ እንገነዘባለን። ምናልባትም ከየት እንደሰማሁት ባላስታውስም የሚቀጥለው የሀያዎቹ ባለጠጋ ሀገራት ስብሰባ በሚካሄድበት ጊዜ ማህበራዊ ሚዲያን እንዴት የበለጠ ኃላፊነት የሚሰማው እናድርገው፣ ወደ ግጭት፣ ወደ ጥላቻ፣ ወደ ክፋት የሚያመሩ ሀሳቦችን ህብረተሰብን ለዛ የሚያነሳሱ ነገሮችን እንዳያራምድ እንዴት እናድርገው የሚለው አጀንዳ አንዱ ሆኖ ለውይይታቸው ሊቀርብ ይችል ይሆናል የሚል አንዳንዶች ግምታቸውን ሲያስተላልፉ ሁሉ ሰምቻለሁ። እና
በቡድን ሀያ ሀገራት ስብሰባ ማለት
ነው። በቡድን ሀያ ሀገራት እና ስለዚህ ኢትዮጵያ ውስጥ ደግሞ ፖለቲካው ራሱ ያለበት ሁኔታ የሽግግር ወቅት እንደመሆኑ ብዙ ተስፋዎች እንዳሉ ሁሉ አንዳንድ ደግሞ እንቅፋቶችም አሉ፣ ስጋቶችም አሉ። ስለዚህ ተስፋዎቹን ላይ ከማተኮር ይልቅ እነሱ እንዲጎለብቱና ፍሬ እንዲያፈሩ ከማገዝ ይልቅ ስጋት የሆኑት አካባቢዎች ላይ፣ ልዩነት የሆኑት አካባቢዎች ላይ በማተኮር በማህበራዊ ሚዲያው የሚራመዱ ሀሳቦች ለግጭት መንስኤ ሲሆኑ ይታያሉ። ታዲያ በዚህ በርግጎ ሲያበቃ መንግስት መጥፎ እርምጃ ሲወስድ አላየሁም። ትላንትም የተሰጠው መግለጫ ላይ ተነስቶ ሶሻል ሚዲያውን የማቆም ሳይሆን ሁሉም ሰው እዛ ላይ እያስተዋለ የሚያደርገውን ነገር በኃላፊነት መንፈስ እንዲያደርገው የሚያሳስብ ጉዳይ ነው የሆነው እና ወደኋላ የመለሱት ነገር ብዙ የለም።
በአዲስ አበባ ዩኒቨርሲቲ የታሪክ መምህርና የፖለቲካ ተንታኝ አቶ አበባው አያሌው ሌላው አስተያየት ሰጭ ናቸው።
የአቶ አበባው አያሌውን አስተያየት ደግሞ በነገው ምሽት ይዘን እንመለሳለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር እንዲሁ አት ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔ ሀብታሙ ስዩም ነን። ዝግጅቶቻችንን ሲያቀናብርልን የቆየው ሞክቢል ያበረው ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ደህና ደሩ።
kun radio sagale americati